Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ዛሬ ሐምሌ 8 2013 ዓመተ ምህረት ነው። ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀምረ ከአሜሪካ ድምጽ። ዛሬ ምሽት ከሚደመጡት መሰናዶቻችን መካከል
ኢንተርኔት የማይጠቀመውን ማህበረሰብ ብቻ ሳይሆን ኢንተርኔት የሚጠቀመው ማህበረሰብ ራሱ የዲጂታል ግንዛቤው አነስተኛ ነው።
የመብቶችና ዲሞክራሲ ድጋፍ ማዕከል ባልደረባ የሆነውን አጥናፍ ብርሃንን የሰማነው የዲጂታል ሚዲያን አሉታዊ ተጽዕኖ በመቀነስ ለበጎ መዋል ስለሚቻለበት ሁኔታ ስለመከረው መድረክ በሚናገረው ዘገባው ውስጥ ሙሉ ሐሳቡ ይደመጣል።
አጋጣሚውን በመጠቀም ይሄንን እኛ መቋቋም ሳናደርግ
ለተናር ጀነራል ባጫ ደበሊናቸው በአማራና ትግራይ ክልል አዋሳይ ስፍራዎች ስለአገረሸው ውጊያና ስለ ኢትዮጵያ መከላከያ ሰራዊት ወቅታዊ አቋም ከተናገሩት የተወሰደ ነው። ሙሉ መሰናዶው በምሽት ይደመጣል። ሌሎች ርዕሰ ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም ይመራለው። ኤልያስ አስማረ ደግሞ የድምጽ ምህንድስናውን ያከናውናል። ከሁሉ በፊት አጫጭር ዜናዎች ይሰማሉ። ስመኝሽ ቆየ።
አመሰግናለሁ ሀብታሙ። በኢትዮጵያ ከጥቂት ሳምንታት ወዲህ የኮቪድ-19 ወረርሽኝ ይዞታ በንጽጽር ከቀደመው የመቀነስ አዝማሚያ ቢያሳይም በተለያዩ የአፍሪካ ሀገሮች ሶስተኛ ዙር የወረርሽኝ ስርጭት ማዕበል የተከሰተ በመሆኑ ችግሩ ኢትዮጵያን ጨምሮ ሌሎች የአፍሪካ ሀገሮች ላይ ከፍተኛ ስጋት የደቀነ መሆኑንና ህብረተሰቡ የመከላከያ እርምጃዎችን አጠናክሮ እንዲቀጥል የጤና ሚኒስትር ዶክተር ሊያ ታደሰ አሳስበዋል። የጤና ሚኒስትሯ ይህን ያሳሰቡት ትላንት በኮቪድ-19 ወረርሽኝና በክትባቱ ወቅታዊ ይዞታ ዙሪያ ለጋዜጠኞች ባደረጉት ገለጻ ላይ ነው። ወረርሽኙን ለመከላከልና ለመቆጣጠር የኮሮና ቫይረስ መከላከያ መንገዶችን በሙሉ አቅም ከመተግበርና ከማስተግበር ጎን ለጎን የኮቪድ-19 ክትባት መርሃ ግብር መቀጠሉንም ገልጸዋል። ምርመራውን አስመልክቶ ሚኒስትሯ እንደተናገሩት በ20 ደቂቃ የሚደርስ የፈጣን የኮሮና ምርመራ ማድረጊያ በሁሉም ክልሎች የተሰጠ እንደሆነና ማንኛውም ሰው የኮቪድ-19 ህመም ምልክት ሲሰማውና በኮቪድ መያዙ ከተረጋገጠ ሰው ጋር ንክኪ የነበረው ከሆነ በሁሉም ጤና ጣቢያዎች በመሄድ ምርመራውን በነጻ ማግኘት ይችላሉ ብለዋል። አዳዲስ የኮቪድ-19 ዝርያዎች ስርጭትን በተመለከተ ኢትዮጵያ ውስጥ አልፋና ቤታ የሚባሉት የቫይረሱ ዝርያዎች ከዚህ በፊት በተካሄዱ ምርመራዎች መገኘታቸውን መረጋገጡን ገልጸዋል። ዴልታ የተባለው የቫይረሱ ዝርያ መኖሩን ለማረጋገጥ ደግሞ ምርመራ ተጀምሯል ያሉት የጤና ሚኒስትር ዶክተር ሊያ ዝርያው በበርካታ ሀገሮች ከመሰራጨቱ አኳያ ኢትዮጵያም ውስጥ ሊኖር እንደሚችል የሚጠበቅ በመሆኑ ህብረተሰቡ የመከላከያ መንገዶችን በአግባቡ መተግበሩን መቀጠል እንዳለበት አሳስበዋል። የቫይረስ ዝርያን የማረጋገጥ አቅምን ለማጠናከርም ከእንግሊዝ መንግስት ጋር በቅርቡ አዲስ የጋራ ፕሮጀክት መጀመሩን የጠቆሙት ሚኒስትሯ ውጤቱን እንደሚያሳውቁ ከጤና ሚኒስቴር ፌስቡክ የተገኘው ዜና ያመለክታል። በተያያዘ ለታዊ የወረርሽኝ ይዞታ ሰንጠረዥ ባገኘነው መረጃ መሰረትም ትላንት 4880 ሰዎች ተመርምረው 75 ሰዎች ላይ ኮሮና ቫይረስ ተገኝቷል። በኮቪድ ሳቢያ የ4 ሰዎች ህይወትም አልፏል። በዩናይትድ ስቴትስ ውስጥ የኮሮና ቫይረስ ስርጭት ማሻቀቡን ቀጥሏል። ለስርጭቱ መባባስ አንዱ ምክንያት በተለያዩ ክፍለ ሀገራት በፍጥነት የሚተላለፈው ዴልታ የተባለው የቫይረሱ ዝርያ መጨመሩ፣ መከላከያ ክትባቱን የሚከተቡ ሰዎች ቁጥር ዝቅተኛነትና ፖለቲካዊ ተቃውሞ መሆኑም ተገልጿል። የኮቪድ-19 ተጋላጮች ቁጥር ያለማቋረጥ እየጨመረ መሆኑን ካስታወቁት በርካታ ክፍለ ሀገራት መካከል የማዕከላዊ ምዕራብ ዩናይትድ ስቴትስ ዋሚዝ ሪስተሁን ክትባቱን የሚወስዱ ሰዎች ቁጥር እጅግ ዝቅተኛ ከሆነባቸው የሀገሪቱ ክፍሎች አንዷ ነች። በሀገር አቀፍ ደረጃ ሁለት ጊዜ ከሚሰጠው ክትባት የመጀመሪያውን የተከተበው ሰው አማካይ ብዛት ቢያንስ 50% ሲሆን የሚዙሪው ግን 45% ብቻ መሆኑ ነው። በገጠሩ አካባቢዋ ደግሞ ክትባቱን የሚከተበው ቁጥር በባሰ ደረጃ ያነሰ ሲሆን እስካሁን የተከተቡት ከነዋሪዎቹ ከ25% በታች እንደሆኑ ዘገባው ያሳያል። የሚዙሪው የ የኮቪድ-19 ሁናቴ መባባሱን ተከትሎም የባይደን አስተዳደር የክፍለ ሀገሩን ባለስልጣናት በመርመራና ክትባቶች ጥረቶች የሚረዳ የሲዲሲ እና የሌሎችም የጤና ጥበቃ መስሪያ ቤቶች ባለሙያዎች ያሉበት ቡድን አስተማርቷል። ለቫይረሱ ስርጭት ማገርሸት አንድም በአጠቃላይው በክትባቱ ላይ ያለው ጥርጣሬና በአንዳንዶቹ ክፍለ ሀገሮች እያደገ ያለው የፖለቲካ ተቃውሞ መሆኑም እየተነገረ ነው። በተያዘ ዜና በደቡባዊዋ የዩናይትድ ስቴትስ ቴኔሲ ክፍለ ሀገር በክትባት መከላከል የሚቻሉ በሽታዎችና የክትባት መርሃ ግብሮች ዳይሬክተር የሆኑት ዶክተር ሚሼል ፊስከስ የቴኔሲ ነዋሪ ታዳጊዎችና ወጣቶችን ስለ ኮቪድ-19 ክትባቶች ግንዛቤ ለማስጨበጥ ጥረት ማድረጋቸው የክፍለ ሀገሩን ወጋ ጥባቂ የምክር ቤት አባላት በማስቆጣቱ በዚህ ሳምንት ከስራቸው መባረራቸውን ገልጸዋል። የኩባ መንግስት ትላንት ማክሰኞ ባወጣው መግለጫ በአገሪቱ ውስጥ የተነሳው ጸረ መንግስት ተቃውሞ አንድ ሰው መሞቱን ሲገልጽ የሰብአዊ መብት ተሟጋቾች ደግሞ ባለስልጣናቱ ከ100 በላይ ሰዎችን ማሰራቸውን አስታውቀዋል። መንግስት የ36 አመቱ ሰው የተገደለው ባለፈው ሰኞ ከሃቫና ወጣ ብላ በመትገኘው በአሮዮ ናራንጆ ከተማ በተቃዋሚዎችና በፖሊስ መካከል በተፈጠረ ግጭት መሆኑን አመልክቷል። የሮማ ካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ ከሆስፒታል ወጡ። ርዕሰ ሊቃነ ጳጳሳቱ የአንጀት ቀዶ ጥገና ሕክምና ተደርጎላቸው ለ10 ቀናት ከቆዩበት ሆስፒታል መውጣታቸው ተገልጿል። ዛሬ ረቡዕ ጧት ብፁዕነታቸውን ያሳፈረ መኪና ለቀዶ ጥገና ሕክምናቸው ከሰነበቱበት ከሮም ጌምሊ ፖሊቴክኒክ ሆስፒታል ሲወጣ መታየቱን አሶሲየትድ ፕሬስ ዘግቧል። ርዕሰ ሊቃነ ጳጳሳት ፍራንሲስ ባጋጠማቸው የአንጀት መጥበብ የከበደ ህመም የተነሳ ሐኪሞች በቀዶ ጥገና ከፊሉን አንጀታቸውን ቆርጠው አውጥተውታል። ይህ ድንገተኛ ሳይሆን ብፁዕነታቸው በየአመቱ የተወሰኑ ቀናት የረፍት ጊዜ የሚወስዱበት ለሆነው በአውሮፓ አቆጣጠር በሐምሌ ወር መጀመሪያ በእቅድ ተይዞ የተከናወነላቸው ቀዶ ጥገና ህክምና ሲሆን የቤተክርስቲያናቱን መሪነት እንደ አውሮፓውያን አቆጣጠር በ2013 ዓመተ ምህረት ከያዙ ወዲህ የመጀመሪያ ትልቅ የቀዶ ጥገና ህክምናቸው መሆኑ ታውቋል። አድማጮች ለሰዓቱ ያስኳቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስምኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
ስምኝሽን ለቀደሙ ዜና እናመሰግናለን። ጋቢና ቪኦኤ ነው ያዳመጣችሁ የምትገኙት ከአሜሪካ ድምፅ። አሁን ወደ ቀደሙ መሰናዶ እንሻገር። የዲጂታል ሚዲያና ሉታዊ ሚናዎች በመቀነስ ለግጭት አፈታትና የዲሞክራሲያዊ ስርዓት ግንባታ አስተዋጽኦ እንዲያበረክት ማድረግ እንደሚገባ ተገልጿል። ግጭት ለማብረድ የሚያግዝ የዲጂታል የፖለቲካ ውይይት በሚል ርዕስ ከልዩ ልዩ የህብረተሰብ ክፍሎችና የማህበራዊ ሚዲያ አንቂዎች ጋር በድሬዳዋ ከተማ ውይይትም ተካሂዷል። ውይይቱን አዲስ ቸኮል ተከታትሎታል።
የመብቶችና ዲሞክራሲያዊ እድገት ማዕከል የተባለ መንግስታዊ ያልሆነ ድርጅት ባዘጋጀውና በድሬዳዋ ልዩ ልዩ የህብረተሰብ ክፍሎችና በማህበራዊ ሚዲያ የማንቃት ስራ የሚሰሩ ሰዎች በተጋበዙበት የአንድ ቀን የግንዛቤ ማስጨበጫና ውይይት መድረክ ላይ ማህበራዊ ሚዲያን ለበጎ አላማ መጠቀም በሚቻልበትና በተሳሳተ መረጃ የሚደርሰውን ጉዳት በሚቀነስበት ሁኔታ ላይ ትኩረት ተሰጥቶ ውይይት ተካሂዶበታል። የመብቶችና ዲሞክራሲያዊ እድገት ማዕከል መስራችና ስራ አስኪያጅ ወጣት አጥናፍ ብርሃኔ ተራው ህብረተሰብ ብቻ ሳይሆን የማህበረሰብ አንቂዎችና መገናኛ ብዙሃን ባለሙያዎችም የዲጂታል ንቀት ኖሯቸው የሚያገኙአቸውን ዲጂታል መረጃዎች በአግባቡ በመፈተሽና በመጠቀም ረገድ ክፍተት አለባቸው ይላል።
ኢንተርኔት የማይጠቀመውን ማህበረሰብ ብቻ ሳይሆን ኢንተርኔት የሚጠቀመው ማህበረሰብ ራሱ የዲጂታል ግንዛቤው አነስተኛ ነው። ማህበረሰቡ ብቻ ሳይሆን ጋዜጠኞች፣ ለሚዲያ ለመረጃ የቀረቡ ጋዜጠኞች ራሱ ክፍተት አለባቸው። የትክክለኛ መረጃን ማረጋገጥ ላይ ችግሮች ይስተዋላሉ። ሰው እነሱን ለመቅረፍ የሚሞክረው የተለያዩ በጣም ተከታታይነት ያላቸው ስልጠናዎችን በማዘጋጀት ከተለያዩ የመንግስት ግል ተቋማት የተውጣጡ ጋዜጠኞችን በማሰልጠን እንዲሁም የሰብአዊ መብት ተሟጋቾች፣ ሲቪል ሶሳይቲ አባላት እና ማህበረሰብ አንቂዎችን እነዛ ስልጠናዎች ላይ በማካተት አትሊስት ችግሩን ለመቅረፍ እየሞከር ነው።
የመብቶችና ዲሞክራሲያዊ እድገት ማዕከል ባዘጋጀው መድረክ ላይ ስልጠና የሰጡት ዶክተር አዩና ሳሽኔ ዲጂታል ሚዲያው በአግባቡ መጠቀም የሚችል ህብረተሰብ ማፍራት ጠቃሚና የሚቻል ነው ይላሉ።
ካርድ የሚባል ድርጅት ያዘጋጀው ፕሮግራም ነበረ። የፖለቲካ ውይይት ኮንፍሊክት ሴንሲቲቭ ባደረገ መልኩ መልኩ በዲጂታል ዓለም ውስጥ በሳይበር ስፔስ ውስጥ ምን ማድረግ እንችላለን ምን ትሩፋቶችና እንቅፋቶች አሉት የሚል ከተለያየ የድሬዳዋ ኮሚኒቲ የተወጣጣ ማህበረሰብ ተወካዮች ጋር ነው ውይይት ያደረግነው። ብዙ ለልምድ ልውውጥ አድርገናል። ጥሩ ነው ያስተባብ
ዲጂታል ሚዲያው የሚከፋፈሉ ነገሮችን ከማራገብ ወጥቶ የሚያቀራርቡ ነገሮች ላይ ትኩረት እንዲሰጥ ማድረግ እንደሚቻል ነው ዶክተር ዮናስ የሚያምኑት።
የኢትዮጵያ ፖለቲካን ገጽ እንደ ዲጂታል ገጽ ወስደን ስናይ ብዙ አዎንታዊና አሉታዊ ገጾች አሉት። ብዙ ዳያ መጣብን ነው የግጭቶች አውድ ሆነዋል። ትክክለኛ ያልሆነ መረጃ መስጠት ጥላቻን መዝራት የግጭቶቻችን ተቀጽላ እዛ ውስጥ እየተገለጸ ነው። ሶሻል ሚዲያው ላይ ብዙ ፎሎ ይታያል። ስለዚህ ዲጂታል ፖለቲካል ዳያሎግን ስናስብ የግጭቶቻችን ገጽም ብቻ ሳይሆን እርቅን፣ እርቀ ሰላምን፣ ውይይትን፣ ሽምግልናን፣ ሰዎችን ማቀራረብን፣ ሀዘንን መግለጽን፣ የሌሎችን ሰዎች ቁስል ጉዳትን መረዳትን፣ የሌሎችን ሰዎች የሚነግሩንን ትረካዎችን፣ የህይወት ልምዶቻቸውን፣ ስቃዮቻቸውን፣ ሰቆቃ ያጋጠማቸውን ሰዎች ሲነግሩን በማህበራዊ ሚዲያ አዳምጠን እውቅናም ሰጥተን ከነሱ ጋር እርቅ ለመፍጠር የሚደረጉ ጉባኤዎችን፣ ውይይቶችን በዲጂታል ማድረግ የዲጂታል ገጽ እሱንም ሊሸከመው ይገባል። ለምንድን ነው ግጭቶቻችንና ጥላቻዎቻችን ብቻ?
በተሳሳቱ መረጃዎች ወደ ግጭት መግባት በኢትዮጵያ ብቻ ሳይሆን በመላው ዓለም ያለ ችግር ነው የሚለው ወጣት አጥናፍ የተሳሳቱ መረጃዎች መለየት የሚችል ህብረተሰብ ማፍራት ግጭትን ለማስወገድ አስፈላጊ መሆኑን የሚናገረው በአሁኑ ሰዓት ከ6 እስከ 7 ሚሊዮን የሚሆኑ ኢትዮጵያውያን ኢንተርኔት እንደሚጠቀም የሚናገረው ወጣት አጥናፍ እነሱ ግን ተጽኗቸው ከራሳቸው አልፎ በቤተሰቦቻቸውና በዙሪያቸው ባሉ ሰዎችም ስለሚንጸባረቅ በማህበራዊ ሚዲያዎች የሚሰራጩ መረጃዎች ዜጎች ላይ ያለው ተጽዕኖ በቀላሉ ሊታይ አይገባም ይላል። ወጣት አጥናፍ የሚመራው ድርጅት ከፌስቡክ ኩባንያ ጋር በመተባበር ዜጎች በኃላፊነት መንፈስ እንዲጠቀሙ ለማስቻል ልዩ ልዩ ስራዎችን እየሰራ እንዳለ በአዲስ አበባና ከአዲስ አበባ ውጭም ልዩ ልዩ የህብረተሰብ ክፍሎችን በመድረስ የግንዛቤ ማስጨበጥ ስራ እንደሚሰራ ለዩኒቨርሲቲ ተማሪዎች የግጭት አፈታት ስልጠናዎች እንደሚሰጥና የማህበረሰብ አንቂዎችና የመገናኛ ብዙሃን ባለሙያዎችም የተሳሳቱ መረጃዎችን አስቀድሞ የሚለዩበትና በኃላፊነት ስሜት የሚሰሩበት ሁኔታ ላይም እንደሚሰራ እንዲሁ ይናገራል። በዚህ ረገድ ከህብረተሰቡ፣ ከሲቪክ ማህበራት፣ ከመገናኛ ብዙሃን ባለሙያዎችና ከመንግስት ባሻገር ፌስቡክና ትዊተርም ከመሰሉ የማህበራዊ ሚዲያ ኩባንያዎችም ብዙ ይጠበቃል ይላል አጥናፍ። አሁን እነኚህ ተቋማት በተለይ ፌስቡክ ጥሩ ጅምሮችን እያሳዩ ናቸው ይላል።
በቅርቡ ፌስቡክ አንድ ሪፖርት አውጥቶ ነበር እና እዛ ሪፖርት ላይ ትክክለኛ ያልሆኑ ወይም ደግሞ ትክክለኛ ሳይሆኑ ኮኦርዲኔትድ ግን የሆኑ አካውንቶችን ኢትዮጵያ ውስጥ ዘግቻለሁ ብሏል። እንግዲህ እነዛን አካውንቶች ያያያዛቸው ከኢትዮጵያ መንግስት የስለላ ተቋም ከኢንሳ ጋር ነው ማለት ነው። እነዛን አካውንቶች ዘግቷል። ከአንዱ ከፕላትፎርም የተወሰደ ጥሩ እርምጃ ነው። ፌስቡክ እንግዲህ ትልቅ ካምፓኒ ነው። ከዛ የተወሰደ ጥሩ እርምጃ ነው ብዬ አስባለሁ። ከዛም ባሻገር የተለያዩ የጥላቻ ንግግሮች አሉ። እነዛን በተመለከተ ወደ 90,000 የሚደርሱ አንስቻለሁ ከፕላትፎርም ብሏል ፌስቡክ በመግለጫው ማለት ነው። ይሄ እንግዲህ የተደረገው ከምርጫው በፊት ነው። ለኢትዮጵያ ምርጫ እየተዘጋጀው ነው በሚለው መግለጫው ማለት ነው። ይህም በጣም ጥሩ ጅምር ነው፣ ግን በቂ አይደለም።
በመጪው ጊዜ የዲጂታል ልህቀትን በማስፋፋት ግጭትን ሳይሆን መግባባትን የሚመርጥና በቀላሉ በተሳሳተ መረጃ የማይሰናከል ህብረተሰብ መገንባት ግድ እንደሚል የሚናገረው ወጣት አጥናፍ ለዚህም መንግስትና የሲቪክ ማህበራት ያላቸው መዋቅር ተጠቅመው የህብረተሰቡ የዲጂታል ልህቀት እንዲዳብር ማድረግ ይጠበቅባቸዋል ይላል። በመድረኩ ላይ ከርዕሰ ጉዳዩ ጋር ተያያዥነት ያላቸው ጉዳዮች ተነስተው ሰፊ ውይይት ተካሂዶባቸዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምጽ ራዲዮ የሚቀርብ ልዩ መርሃ ግብርም ነው። ቀጣዩ ዘገባ ወደ ኤርትራ ይወስደናል። ናትናኤል ሄኖክና ኪሩቤል ሄኖክ የተባሉ የ15ና የ13 ዓመት ወንድማማቾች learn.net ሲሉ የሰየሙትን በመማር ማስተማር ሂደት የሚረዳ የራሳቸውን ሶፍትዌር ሰርተዋል። learn.net ከአንደኛ ደረጃ እስከ ኮሌጅ ላሉ ተማሪዎች እንዲሁም በግል በመማር እውቀታቸውን ለማዳበር ለሚፈልጉ ሰዎች በትግርኛና እንግሊዝኛ የተዘጋጀ የትምህርትና ተጨማሪ አጋዥ መረጃዎችንም የያዘ እንደሆነ ይናገራሉ። ብርሃነ በረሃ
ናትናኤል የ13 ዓመትና የ9ኛ ክፍል ተማሪ ሲሆን ክሩቤል ደግሞ የ13 ዓመትና የ6ኛ ክፍል ተማሪ ነው። እነዚህ ሁለት ወንድማማቾች በመማር ማስተማር ሂደት አጋዥ እንደሆነ የገለጹት learn.net የሚል መጠሪያ የሰጡትን የራሳቸውን ሶፍትዌር ወይ የኮምፒውተር ፕሮግራም ሰርተዋል። learn.net የተባለው የትምህርት መረብ በዌብሳይት የሚደረግ የመማር ማስተማር ሂደትን ለማሳደግና የመደበኛ ትምህርትን መከታተል ለማይችሉ ትምህርት ፈላጊዎች የመደበኛ የትምህርት አገልግሎትን ተጠቃሚ ለማድረግና የተለያዩ የውቀት ደረጃ ያላቸውን ተማሪዎች ክፍተታቸውን እንዲሞሉበት እንዲሁም የተለያዩ የትምህርት መረጃ ግብአቶችን በመረቡ በማካተት ተማሪዎችና ወጣቶች የፈጠራ አቅማቸውን እንዲያሳድጉ ታስቦ የተሰራ እንደሆነ ከመስራቾቹ አንዱ የሆነው ናትናኤል ለቪኦኤ ተናግሯል። learn.net በትግርኛና እንግሊዝኛ እየተዘጋጁ ጥቅልል የትምህርት መረጃዎችን ያቀፈ እንደሆነም የ15 ዓመቱ ናትናኤል ጨምሮ አስረድቷል።
ኔትወርክ ሶፍትዌር የኤርትራውያን መንእሰያት ምህሩን ንኸባለ ሐቱን ንኸተባራት ተባሂለ ሰሪሐ
learn.net የትምህርት መረብ የኔትወርክ ሶፍትዌር ነው። ኤርትራውያን ተማሪዎችና ወጣቶች የትምህርትና የፈጠራ አቅማቸውን እንዲያሳድጉ ለማበረታታት ተብሎ የተሰራ ነው። አንድ ቀጥለል ያለ አቃፊ ፕላትፎርም ሆኖ የተለያዩ የዌብሳይት አፕሊኬሽኖችና የኔትወርክ ሶፍትዌሮችን የያዘ ነው። ቨርዥን 1.0 ብለን የሰየምነው ደግሞ በትግርኛና እንግሊዝኛ የተዘጋጁ የተለያዩ የእድሜ ደረጃ ላላቸው ተማሪዎችና ሌሎች ሰዎች ተብሎ የተዘጋጀ ነው ብለዋል። learn.net የትምህርት መረብ ከአንደኛ ደረጃ እስከ ኮሌጅ ያሉትን በካሪክለም የተዘጋጁ የትምህርት ግብዓቶችና ተጨማሪ አጋዥ መረጃዎችን የያዘ በመሆኑ ብዙዎችን ተጠቃሚ እንደሚያደርግ የተቆመው ናትናኤል አጠቃቀሙን በተመለከተ ተከታዩን ብሏል።
ለካምዘጂ ሳለብራሪ አንተከል ኒሽቴ ሚኒ ኮምፒውተር ወይታን ፕሮግራሚንግ ኮምፒውተር አላ ራዝቤሪ ፓይ ተባለ ናአሽዑ ከም ሰርቨር ተጠቂሙ አብሐደ ቦታ ሰትገብሯ ማለት
በትምህርት ቤቶች ውስጥ ልክ እንደ ዲጂታል ላይብረሪ ነው የሚተከለው። አንድ እንደ ሰርቨር የምታገለግል ሁሉንም የትምህርት መረጃዎችን ያዘች ራዝቤሪ ፓይ የምትባል የኮምፒውተር ፕሮግራሚንግ ታግዘው በአንድሮይድ ሞባይል እና ላፕቶፕ learn.net አፕሊኬሽንን በመጫን ያለገመድ መረጃ ማግኘት ያስችላቸዋል። በአይሲቲ ላብራቶሪ ደግሞ ሁሉንም ኮምፒውተሮች ከሰርቨሩ ጋር በገመድ በማገናኘት መጠቀም ያስችላል ብሏል። የሶፍትዌር የኮምፒውተር ፕሮግራም በጣም ውስብስብና በዘርፉ ጠለቅ ያለ እውቀትና ክህሎትን የሚጠይቅ ቢሆንም እነዚህ ሁለት ወንድማማቾች ከሶስት አመት እድሜያቸው ጀምረው ከላፕቶፕ ጋር እንደተዋወቁና ከዛም ባለፈ እንደ ወርድ፣ ኤክስኤል እና ፓወርፖይንት የመሳሰሉ የማይክሮሶፍት መተግበሪያዎችን በጥልቀት ማወቅ እንደቻሉ የተናገረው ናትናኤል በ2010 በላኪፍ ሶሉሽን ማሰልጠኛ ማዕከል ሄፕኮስ የሚባል ብሎኮችን በመከታተል የሚሰራ ቀለል ያለ የፕሮግራሚንግ ኮርስ በመውሰድ ከፕሮግራሚንግ ቋንቋ ጋር እንደተዋወቁና በኮሮና ወረርሽኝ ምክንያት የእንቅስቃሴ ገደብ ተጣለበት ወቅትም የተለያዩ መጽሐፍቶችንና የቪዲዮ ትምህርቶችን በቤታቸው በማጥናትና በመከታተል learn.net የተባለውን የትምህርት ሶፍትዌር እንደሰሩ አስረድቷል። በአናሎግ የሚሰጠውን የትምህርት ሂደት ወደ ዲጂታል በመለወጥ ለሁሉም የህብረተሰብ ክፍል በያለበት ተደራሽ ለማድረግ እንደሰሩት የተናገረው የ13 አመቱ ኩሩቤል በበኩሉ ፕሮጀክቱን በያዝነው አመት ጥር ወር ላይ ጀምረው ግንቦት መጨረሻ ላይ ከተለያዩ ተቋማት የተውጣጡ የዘርፉ ባለሙያዎችን በመጋበዝ ባደረጉት ሙከራ ጠቃሚና ተስፋ ሰጪ አስተያየቶችንና ሐሳቦችን እንዳገኙ ተናግሯል። ወደ 20 የሚጠጉ የተለያዩ መተግበሪያዎችንና ሶፍትዌሮችን እንደሰሩ የገለጸው ኩሩቤል ከነዚህም አራቱ በስራ ላይ እንደዋሉ አስረድቷል።
አድራሻው ሆኖ በተለያየ አፕሊኬሽን ሲራ አብስራህ ዘዋዓሉ ሰክት ከመንም ተይዘሃል ደማ ማይገጥም ተፈሐተት አንተ አፕሊኬሽን አጣሪና ለና ዘይቆትማ ፋይናንስ መቆጣጣሪት ተኸውን ዲፒሲራን ተኸውን አንተ ሶፍትዌር ማኔጅመንት ፋይናንስ አንተ ሰራና ለና ማለት
ወደ 20 የሚጠጉ ትናንሽ አፕሊኬሽኖችና ሶፍትዌሮችን ሰርተናል። ከነዚህም አራቱ በስራ ላይ ውለው ሰዎችና ተቋማት እየተጠቀሙባቸው ይገኛሉ። ከነዚህም መካከል የተለያዩ ግጥሞችን የያዘ አፕሊኬሽን፣ በኮምፒውተር የሚሰራ የሚላኩ ወቅታዊ የሥራ መረጃዎችን ለመቆጣጠር የሚያስችል የፋይናንስ መቆጣጠሪያ ለፋይናንስ ሚኒስቴር ሰርቼላቸዋለሁ። የተማሪዎችን መረጃ የያዘ የመቆጣጠሪያ ዳታቤዝ ኮንትሮሊንግ ሶፍትዌርና ቱልኪትሶችን መጥቀስ ይቻላል። አሁን ላይ ደግሞ የአውሮፕላን ቲኬት በኦንላይን ለመመዝገብ የሚያስችል የራሴን ዌብሳይት እየሰራው ነው። በአጠቃላይ በጋራና በተናጠል ለመስራት ያቀድናቸውና የጀመርናቸው በርካታ ፕሮጀክቶች አሉን ብለዋል። learn.net የትምህርት መረብ የተለያዩ መጽሐፍት፣ የሞባይል መተግበሪያዎችና የትምህርት ቪዲዮዎችንና ጨዋታዎችን ያቀፈ አራት ስቶሮች ተማሪዎች የፈጠራ ስራዎቻቸውን የሚያቀርቡበትና ዝንባሌያቸውን የሚያሳድጉበት ለጥያቄያቸው መልስ የሚያገኙበት ከፍ ያለ አቅምና የእውቀት ደረጃ ያላቸው ተማሪዎችን የሚያቀፍ ክለብ፣ ሙዚቃ የሚማሩበት፣ የአስቸኳይ እርዳታ የሚያገኙበት፣ ለዕለት ተዕለት የህይወት ጉዞ የሚያግዙ መረጃዎችና የሳይንስ ሐቆችን የያዙ ጽሑፎች፣ የስኬታማ ሰዎች የህይወት ተሞክሮና ጠቃሚ ምክሮች እንዲሁም አዳዲስና ወቅታዊ መረጃዎችን ያካተተ እንደ ዊኪፔዲያ የመሳሰሉ የመረጃ ምንጮችን ያጠቃለለ ሁሉን አቀፍ የትምህርት መረብ እንደሆነ የመረቡ መስራቾች ናትናኤልና ኩሩቤል ነግረውኛል። በሚቀጥሉት ቅርብ ወራት learn.net የተባለውን የትምህርት መረብ በተመረጡ ትምህርት ቤቶች ለሙከራ እንደሚያቀርቡት የተናገሩት መስራቾቹ ናትናኤልና ክሩቤል ከተለያዩ ስፖንሰሮች ጋር በመተባበር ሶፍትዌሩን በኢንተርኔት ላይ በመጫን ለተጠቃሚዎች ተደራሽ ለማድረግ እየሰሩ እንደሆነ ተናግረዋል። በመጨረሻም ከፍ ያለ አቅም ያላቸው ተማሪዎችና ወጣቶችን የሚያቀፍ ሳይክሎን ቲም መመስረታቸውን ጠቅሰው ተመሳሳይ አቅምና ፍላጎት ያላቸው ተማሪዎች learnnet120@gmail.com በሚለው አድራሻ ተመዝግበው አባል መሆን እንደሚችሉ ጠቁመው ያብረን እንስራ ጥሪ አቅርበዋል። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ።
ብራና በርህን ለቀደሙ ዘገባ እናመሰግናለን። አሁን ወደ ቀጣዩ ዘገባ እንሻገር። የውጭና የውስጥ ጠላቶች ተናበው የከፈቱብንን ጥቃት መክተን እንቀለብሰዋለን ሲሉ ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ለትግራይ ህዝብ ያለንን ሐሳብ ለዓለም አቀፉ ማህበረሰብም ያለንን ቦታ ለመጨረሻ ጊዜ አሳይተናል ያሉት ጠቅላይ ሚኒስትር አብይ አህመድ ለህዝባችን ስንል የከፈትነው ዋጋ ባልገባቸው ደካሞች ምክንያት ውጤት አላመጣም ሲሉም ተናግረዋል። በሌላ በኩል መከላከያ ሰራዊት ተዛዝ በሚደርሰው ጊዜ አስፈላጊውን እርምጃ ሊወስድ በሚችል ቁመና ላይ እንደሚገኝም አስታውቋል። ኬንዲ አባተ
ራሱን የትግራይ መከላከያ ኃይል በማለት የሚጠራው በህወሓት የሚመራው ኃይል አላማጣንና ኮረምን መቆጣጠሩ ከተገለጸ በኋላ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ለመጀመሪያ ጊዜ በጽሑፍ ባወጡት መግለጫ ጁንታ ብለው የገለጹትን ህወሓትንና ዓለም አቀፉን ማህበረሰብ ተችተዋል። በማህበራዊ ድረገጾቻቸው ባሰፈሩት መግለጫ ለትግራይ ህዝብ ያለንን ሐሳብ ለዓለም አቀፉ ማህበረሰብም ያለንን ቦታ ለመጨረሻ ጊዜ አሳይተናል በማለት ጠቅላይ ሚኒስትሩ በሰብአዊነት ላይ የተመሰረተ የተናጠል ተኩስ አቁም መደረጉን አስተውሰዋል። አክለውም ሰላም የተወሰነ ዋጋ እንደሚያስከፍለን ብናውቅም ይህ ግን የመጨረሻ ሰላማዊ እድል ነው ካሉ በኋላ የሰላም መንገድ ሊዋጥለት አልቻለም በማለት ህወሓትን ወንጅለዋል። ህወሓት ህፃናትንና ወጣቶችን ባደንዛዥ እጽ ያሳበደ ወደ ጦርነት እየማገደ ይገኛል ሲሉ መገለጹ ሲሆን የመከላከያ ሰራዊቱ እነዚህን ህፃናት ወታደሮች የመታደግ ሞራላዊ ግዴታ ወድቆበታል ብለዋል። ጠቅላይ ሚኒስትር አብይ ለህዝባችን ስንል የከፈልነው ዋጋ ባልገባ ደካሞች ምክንያት ውጤት አላመጣም ሲሉም በመግለጫቸው አንስተዋል። ህወሓት የኢትዮጵያ ህልውና ቀንደኛ ጠላት መሆኑን ደግሞ ያስመሰከረ ነው። ይህንንም መላ ህዝባችንን አስተባብረን እንቀለብሰዋለንም ነው ያሉት። የውጭና የውስጥ ጠላቶች ተናበው ጥቃት መክፈታቸውንም ጠቁመው በአንድ በኩል ሰብአዊ እርዳታ እንዲቀላጠፍ እየሰራን፣ በሌላ በኩል የውጭና የውስጥ ጠላቶች ተናበው የከፈቱብንን ጥቃት መክተን እንቀለብሰዋለን ሲሉም አክለዋል። ከሰብአዊ እርዳታ ጋር በተያያዘ በእርሳቸው አገላለጽ ጁንታው ሸውስት ገብቶ ህዝብ በርሃብ ሊያልቅ ነው እያለ ሲያላዝን የነበረ ሲሆን ለህዝቡ ሲባል ሰብአዊ የተኩስ አቁም ሲደረግ ደግሞ የረሃቡን አጀንዳ ትቶ የጦርነት ነጋሪት መጎሰም ጀመረ ሲሉ ጠቅላይ ሚኒስትሩ ገልጸዋል። በዚህ ረገድ ዓለም አቀፉ ማህበረሰብም ስለ እርዳታና ስለ ረሃብ ሲናገር መቆየቱን ዘንግቶ ህወሓት ህፃናትን ሲያሰልፍ እንኳን ዝምታን መርጧል ሲሉ ተችተዋል። የእርዳታ መግቢያ ኮሪደሮችን የግጭት ቦታዎች ሲያደርጋቸው የእርዳታ ድርጅቶች አሁንም መንግስትን ለመውቀስ እንደሚቃጣቸውም የገለጹት ጠቅላይ ሚኒስትሩ እነዚህን ሁሉ ከግምት በማስገባት መንግስት አስፈላጊውን ሁሉ ነገር በተገቢው መንገድ ያደርጋል ብለዋል። ህዝባችን ከአስተኛ መረጃዎችና ከጠላት ፕሮፓጋንዳ ራሱን እንዲጠብቅ ሲሉ ያሳሰቡት ጠቅላይ ሚኒስትር አብይ የውስጥና የውጭ ኃይሎች ፕሮፓጋንዳቸውን አቀናጅተው ህዝብን ለመከፋፈል እየሰሩ ነው ሲሉም ነው የገለጹት። በመሆኑም ህዝቡ እንደ አንድ ሰራዊት ሆኖ ለሀገሩ ህልውና በመቆም የመከላከያ ሰራዊቱን በሁሉም ነገር በመደገፍ የውጭውን ጫናና የውስጡን ትንኮሳ እንዲመክትና እንዲቀለብስ ሲሉ ጥሪ አቅርበዋል። ጠቅላይ ሚኒስትሩ መንግስት አስፈላጊውን ሁሉ ነገር በተገቢው መንገድ ያደርጋል ከማለት ውጭ ስለሚወሰደው እርምጃ በግልጽ ያሉት ነገር የለም። ይሁን እንጂ የመከላከያ ሰራዊት ግንባታ ስራዎች ዋና አስተባባሪ ሌተናል ጀነራል ባጫ ደበሌ አመሻሽ ላይ በሰጡት መግለጫ ህወሓት በኮረምና አላማጣ የሚገኙ ውስን የሰራዊቱ አባላትን ለመደምሰስ ሙከራ ማድረጉን ተናግረዋል።
ሁሉም የሰራዊት አባላት ማን የት ቦታ ይሆናል የሚለው እንቅስቃሴ ውስጥ እያለም ሁሉም እንደሚያውቀው ድሮም ኮረምና አላማጣ አካባቢ ሰራዊት አልነበረንም። ነገር ግን ደግሞ ለዚሁ ሰራዊት ዘንድ ኃይል ማስቀመጥ ነበረብን፣ አነስተኛ ኃይሎችን፣ እንደገና የአካባቢ ኃይሎችን ማስቀመጥ ስለነበረ የተቀመጡት የኛ የመከላከያ ኃይልና የአካባቢ ኃይሎች ተናጠል የተኩስ ማቆም ስምምነቱ አጋጣሚ በመጠቀም ይህንን እኛ መቋቋም ሳናደርግ እናጠቃለን በሚል ይሄን ኃይላችንን አጥቅቶ ለመደምሰስ ሙከራ አድርጓል።
ሰራዊቱ ሙሉ ኃይሉን በመጠቀም በህወሓት ኃይል ላይ ጥቃት ለመሰንዘር በመዘጋጀት ላይ እንደሚገኝም ሌተናል ጀነራል ባጫ ገልጸዋል።
አንድ ህዝባችን ወገኖቻችን መረዳት ያለባቸው ወታደራዊ ስራ በወታደሮች ብቻ የሚከናወን እንጂ በአክቲቪቲዎች የሚከናወን ስራ አይደለም። በዚህ የተነሳ የት ቦታ መቼ መከላከል አለብኝ መቼ ማጥቃት አለብኝ የሚባለውን ነገር እኛ በውሳኔ ወስነን እየሰራን ያለነው ነገር ነው። ጉዳዩ ውጊያ ነው። ውጊያ ደግሞ ኢትዮጵያን እንደ ሀገር የማስቀጠል እንደ ሀገር ወያኔ የፈለገው ኢትዮጵያን የመበተን ፍላጎት የማይሳካ መሆኑን ማሳየት ብቻ ሳይሆን ማረጋገጥ ማስፈልጋለ ስለሆነ ሁሉንም ኃይላችንን በመጠቀም መቼ የት ቦታ ማጥቃት እናደርጋለን የሚለውን ነገር በሚገባ እየሰራን እንገኛለን።
ሰራዊቱ ጦሩን በማንኛውም ስፍራ እንዳመቺነቱ በማንቀሳቀስ ለውጊያ እንደሚዘጋጅ ተናግረው መች እርምጃ መውሰድ እንደሚጀመር ግን አንገልጽም ብለዋል።
እየተዋጋን ያለነው ለኢትዮጵያ ድንበር ነው። የኛ ድንበር ምረብ ነው። ማንም አውራ ዘለልና የመንደር ዱርዬ ተነስቶ ኢትዮጵያን ለመበጣጠስ የሚፈልገውን የማይቻል መሆኑን ማሳየት እንጂ እኛ እንደ መከላከያ ሰራዊት የት ቦታ መቀመጥ እንዳለብን በፊትም መቀመጥ ያለበትን ቦታ ስንወስን እግር የሚባለው ቦታ ነው የተቀመጥነው ብለን ከማንም ጋር ኮሙኒኬት አላደረግንም አልተነጋገርንም እና በማንኛውም ሰዓት የሚያስፈልገውን መሬት ትተን ወደ ውስጥም ይሁን ወደ ውጭ በፈለገው አይነት መንገድ እንቅስቃሴ አድርገን የወያኔን ግብአት መሬት የአሸባሪውን ጁንታ ግብአት መሬት የምናረጋግጥ ካልሆነ በስተቀር እሱ በሚፈጥረው ፕሮፓጋንዳ ሰለባ ሆኖ ማንኛውም ህዝባችን ጆሮ ሊሰጠው የሚገባ ነገር አለ። የት ቦታ መቼ ትዋጋላችሁ የሚለው ነገር ወታደራዊ ጉዳይ ስለሆነ ይህን ልገልጽላችሁ አልፈልግም። መቼ እንዴት የት ቦታ ምን አይነት ስራ ይሰራል የሚለው ነገር እየሰራንበት ይገኛል። ህዝባችን ይህንን መከታተል አለበት።
የመከላከያ ሰራዊት የኢትዮጵያን አንድነት ለማረጋገጥ አስፈላጊውን መስዋዕትነት ለመክፈል ከማንኛውም ጊዜ በላይ ዝግጁ ነው ሲሉም ነው ሌተናል ጀነራል ባጫ የገለጹት። መንግስት የተናጠል ተኩስ አቁም ቢያውጅም ህወሓት ትንኮሳ ካደረገ ከባድ አጸፋዊ እርምጃ እንደሚወሰድበት ሌተናል ጀነራል ባጫ ደበሌ ከሁለት ሳምንታት በፊትም መግለጻቸው ይታወሳል። የመከላከያ ሰራዊት ትዕዛዝ በሚደርሰው ጊዜ አስፈላጊውን እርምጃ ሊወስድ በሚያስችለው ቁመና ላይ እንደሚገኝ የሰራዊቱ የህዝብ ግንኙነት ዳይሬክተር ኮሎኔል ጌትነት አዳነም አዲስ ዘመን ጋዜጣ በዛሬው ዕለት ገልጸዋል። የህወሓት ኃይሎች በደቡብ ትግራይ በኩል በራያ ኮረምንና አላማጣን ከመቆጣጠራቸው ባለፈ በምዕራብ ትግራይም ውጊያ ስለመኖሩ በመገለጽ ላይ ነው። ህወሓት በአማራ ክልል ተወረዋል ያላቸውን የትግራይ ግዛቶች እስኪያስመልስ ውጊያውን እንደሚቀጥል በተደጋጋሚ የገለጸ ሲሆን ኮረምንና አላማጣንም በውጊያ ማስለቀቁን ነው ያስታወቀው። መንግስት በአንድ ወገን የወሰደውን የተኩስ አቁም ውሳኔ እንደመልካም አጋጣሚ በመጠቀም ህወሓት መሰረተ ሰፊ ሆነ ወረራና ጥቃት ማድረግ ጀምሯል ያለው የአማራ ክልል መንግስት ከዛሬ ጀምሮ ከመከላከል ወደ ማጥቃት መሸጋገሩን በኮሙኒኬሽን ጉዳዮች ጽህፈት ቤት ዋና ዳይሬክተር አቶ ግዛቸው ሙሉነ በኩል አስታውቋል። ከኢትዮጵያ ፌደራል መንግስት ከመከላከያ ሰራዊትና ከአማራ ክልል የተሰጡትን የዛሬ መግለጫዎች በተመለከተ እስካሁን ከህዋት ወገን የተሰጠ ቀጥተኛ ምላሽ የለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግዶው፣ ኤልያስ አስማረ ደግሞ በድምፅ ምህንድስናው አብረናችሁ ነበር። የነገ ሰው ይበለን። መልካም ምሽት። Thank you.
ቃል ኪዳን ጸንተን